ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ነሐሴ 14 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ነሐሴ 14 ቀን 626 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? በየሳምንቱ አርከ አድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል።
ሐሙስ ነሐሴ 13 ቀን የወያኔ ቡድን ወደ ደብረታቦር ከተማ ሁለት ከባድ መሳሪያዎችን በመተኮስ በሰውና በንብረት ላይ ጉዳት አድርሷል። በጥቃቱ የአንድ ቤተሰብ አባላት የሆኑ 5 ሰዎች መግደሉንና በሌሎች 2 ሰዎች ላይ የአካል ጉዳት ያደረሰ ሲሆን መኖሪያ ቤቶቹም ያወደመ መሆኑን ታውቋል። ወያኔ ይህን የከባድ መሳሪያ ጥቃት በደብረታቦር ከተማ ላይ ያካሄደው የወያኔ ጦር በደቡብ ጎንደርና በሰሜን ወሎ የተለያዩ አካባቢዎች ጉዳት የደረሰበትና የተከበበ መሆኑ እየተነገረ ባለበት ሁኔታ ነው። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉትረስና ጸረ ኢትዮጵያዊ አሜሪካዊ ተራድኦ ድርጅት ኃላፊ ሳማንታ ፓወር በየፊናቸው በሰጡት መግለጫ ከወያኔ ጋር እየተካሄደ ያለው ጦርነት በአስቸኳይ መቆም እንዳለበት ገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ በሰጡት መግለጫ በጦርነቱ ምክንያት በሚሊዮኖች የሚቆጠሩ እርዳታ ይፈልጋሉ፣ መሰረተ ልማቶች ወድመዋል፣ ሴቶች መናገር በማይቻልበት ጥቃት መጋለጣቸውን ሰምተናል፣ የግጭቱ መስፋፋት ተጨማሪ ሰዎችን ለጉዳት ያጋልጣል ካሉ በኋላ ተኩስ አቁም ተደርጎ በኢትዮጵያ የሚመራ ውይይት እንዲደረግ አሳስበዋል። በአሜሪካ የተራድኦ ድርጅት መሪ በኩል በትግራይ ያለው የእርዳታ ክምችት እያለቀ መሆኑንና ተጨማሪ እርዳታ ለማድረስ የተኩስ አቁሙን የሚጠይቅ መግለጫ ብትሰጥም ሐሙስ በደብረታቦር ከተማ ላይ የተፈጸመውን ጨምሮ ወያኔ በተለያዩ ቦታዎች ያካሄዳቸውን የዘር ማጥፋት ሌሎችንም ወንጀሎች ሳትጠቅስ አልፋለች። በተለያዩ ሀገሮች ያሉት ሁሉም የቆንስላ ጽህፈት ቤቶች የተዘጉ መሆናቸውን ያግዛዙ የውጭ ቃል አቀባይ ተናግረዋል። የቆንስላ ጽህፈት ቤቶች የተዘጉት ወደፊት ብቁና ትክክለኛ ቁመና ያላቸው የቆንስላ ጽህፈት ቤቶች ለመክፈት ነው የሚል ማብራሪያ በቃል አቀባይ በኩል ይሰጥ እንጂ ዋነኛው ምክንያት የገንዘብ ችግር መሆኑን በርካታ ክፍሎች ይናገራሉ። በወያኔ ዘመን በርካታ ሀገሮች የቆንስላ ጽህፈት ቤቶች የተከፈቱ ሲሆን አንዳንዶቹ በበቂ ሳይጠኑ የተከፈቱ መሆናቸው የማይካድ ቢሆንም ከተሰማራባቸው የሰው ኃይል ብዛት አንፃር በርካታ ወጪ ያስወጡ እንደነበርም የአደባባይ ሚስጥር ነው። ለወያኔና ኦነግ ሸኔ ቡድኖች ገንዘብ ሲያሰባስቡና ሲያስተላልፉ ነበር የተባሉ ከአዲስ አበባ 51 እንዲሁም በአፋ 6 በጠቅላላው 57 የሚሆኑ ግለሰቦች በቁጥጥር ስር ውለዋል ተብሏል። ግለሰቦቹ መካከል አንዳንዶቹ ህገወጥ ንግድ ውስጥ የገቡ ለወያኔ ቡድን መረጃ በማሰባሰብና በማስተላለፍ ሲተባበሩ የነበሩ እንዲሁም ለቡድኑ የገንዘብ ምንጭ በመሆንና የተለያዩ ሎጂስቲኮችን በማሰባሰብና በመላክ ሲተባበሩ የነበሩ መሆናቸው ተገልጿል። ከዚህ ቀደምም ብዙ አሸባሪ የሚረዱ ተያዙ ሲባል እንጂ ለመያዛቸው እንኳን ምንም ማሳጃ ባለመኖሩ ይሄው ከወሬ አልፍም የሚሉት አዛዦች አልጠፉም። በሌላ ተመሳሳይ ዜና በሶማሌና በአጎራባች አካባቢዎች ነዋሪዎች መካከል ግጭቶችና እርስ በርስ ግድያዎችን እንዲፈጠሩ ጥረት ያደርጉ የነበሩ ግለሰቦች በቁጥጥር ስር መዋላቸው ታውቋል። እነዚህ የሽብር ተግባር ሊፈጽሙ ተገኝቷል የተባሉ ግለሰቦች በቁጥር ምን ያህል እንደሆኑ ባይገለጽም የቀድሞ ባለስልጣኖች እንደሆኑና የባዕዴን ኤሊና የወያኔ የቀድሞ ወዳጅ መሆናቸው የሶማሌ አካባቢ ባለስልጣኖች ገልጸዋል። ከጥቂት በፊት በጎጃም አካባቢ አባይ በርሃ ተብሎ የሚጠራው ልዩ ስሙ ፍልቅልቅ በሚባል ቦታ ላይ በመሬት መሽራተትና በአለት ናዳ ክስተት ምክንያት ተፈጥሮ የነበረው የአዲስ አበባ ባህር ዳር መንገድ በከፊል አገልግሎት መስጠት እንደጀመረ የተደረገው ታውቋል። በአሁኑ ወቅት የተጠረገው መንገድ አንድ መኪና ብቻ የሚያሳልፍ ሲሆን ከተለያዩ አቅጣጫዎች የሚመጡ መኪናዎች ተራ በተራ እንዲሄዱ ተደርጓል። መንገዱ በዚህ በኩል መከፈቱ ለቀናት ቆሞ የነበሩ መኪናዎች መተላለፍ በመቻላቸው የትራፊክ ምችቱን ለመቀነስ አስችሏል ተብሏል። መንገዱን ወደ ቀድሞ ሁኔታ ለመመለስ ተጨማሪ ጊዜ ይጠይቃል ተብሏል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ይራፈረብን በመከራ አሩር በስቃይዶፍ ህይወት መቃብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባነን ለኩታራ ሰገድን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እንብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን በሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ እዮብን አፍንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጠፈን ይህም ጥፋት ሆኖ ማዕት ጨመረብን አምላክ ተቆጥቶ ስለፈጠረንም ባፍረት ቶቶ ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ
አይ ለባና ፎቶ ስታውስ
ደብዳቤዎች አምድ ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሬዲዮ ስርጭት የዘወትር አርብ የደብዳቤዎች አምድ መርሃ ግብር። ዛሬ በአገራችን ራሳቸውን አክቲቪስት ብለው እንደሚጠሩት ራሳቸውን ነብይ ብለው የሚጠሩም እንዳሸን እየፈሉ ህዝቡን ለጭንቀትና ይዘው ይጨብጠው ያሳጡት ናቸው። ከሁሉም በላይ የአገራችን አሳዛኝ ጣፈንታ ሆኖ የቀጠለው የባንዳዎች ያንጃዎችና በአጠቃላይ እንደውሻ ደግሞ ጥፋቶቻቸውን የሚልሱ አድርባዮች በፖለቲካ አዋቂነት ስም ራሳቸውን ሰይመው የህዝብ ደም እያፋሰሱ አገራችንን ለጥፋት እየዳረጉ ከቅርብ መመለስ ተስኖን እንዳክራለን። ያባ የዛሬ 47 ዓመት ግድም ታሪካዊ ህዝባዊ መፈክርን ጊዜያዊ ህዝባዊ መንግስት ይቋቋም ሲያስተጋባ በመክንያት ነበር። አገራችንን ከጥፋት ህዝቧን ከመፈናቀልና ከስደት መታደጊያው ወደ ህዝባዊ መንግስት የሚያሸጋግር የመሸጋገሪያ ህዝባዊ መንግስት ማቋቋምና የሀገሪቱን የፖለቲካ ኢኮኖሚና ማህበረሰባዊ ችግሮች በዘላቂነት የሚፈታ ዘነድ ማዘጋጀትና በህዝብ ይሁንታ መደንገግና በተግባር ለመተርጎም በጋራ በጽናት መቆምና ማስከበር መሆኑን አበክሮ ሳያሰልስ ታግሏል፣ ታስሯል፣ ሲየል ተቀብሏል፣ ደሙን አፍስሷል፣ በአጠቃላይ በቃላት ሊገለጽ የማይችል መስዋዕትነት ተቀብሏል። ዘረኛው ወያኔ የሽግግር መንግስት ብሎ አጋሰሶችን በዙሪያው አሰልፎ አገራት የጥላቻ መርዝ የሆነውን በአገር ሰነድነት ከህዝብ ይሁንታ ባፈነገጠ መልኩ ሲደነግግ ግቡ አሁን እየታየ ያለው ምስቅልቅል ሁኔታን አስከትሎ የንጹሃን ደም እያፈሰሰ የህፃናት ዋይታ፣ የአረጋውያን ኡታ፣ የእናቶች እሪታ፣ የዕለት ተዕለት የሚሰቀጥጡ ድምጾችን እንድንሰማ አድርጎናል። ከፋሽስቱ ደርግ እስከ ፋሽስቶቹ ዘረኞች የሽግግር መንግስት ጥያቄን ሲፈሩ ጎልቶ በተስተጋባ ቁጥር ሲረዱና የስም ማጥፋት ዘመቻ ሲከፍቱና ፖለቲካን ተራ ዘለፋ ሲያደርጉ በታሪክ የተመዘገበ በተጨባጭም እየታየ ነው። ወያኔን ስርዓት በማስያዝ ስም ለዘጠኝ ወራት እየተካሄደ ያለው ጦርነት በሺህ የሚቆጠሩ ንጹሃንን ህይወት ቀጥፏል፣ በሚሊዮን የሚቆጠሩ አፈናቅሏል፣ በሚሊዮን የሚቆጠሩ ለስጋትና ለጭንቀት ዳርጓል። በሁለቱም በኩል የድምሰሳ ወሬ ቢለፈፍም ጦርነቱ መቀጠሉ የሚያስከትለው መዘዝ ሲታሰብ ያስፈራል። ጦርነቱ የሀገርን ክብር ከማስከበር ይልቅ ለግል ዝናና ከንቱ ውዳሴ የሚደረገው ሩጫ ጦርነቱን ቢወቅጡት እንቦጭ እያደረገው መሆኑ ሊታሰብ ይገባዋል የሚል አስተያየት አለኝ። ሱንሱ የጦርነት ጥበብ በተሰኘው መጽሐፉ የብልግናው ቡድን ከትግራይ ጓዙን ጠቅልሎ የወጣበትን ሊያመላክተን የሚችል ስምምነት የለሽ የሰላም ቃላት የሴራ ምልክቶች ናቸው ያለውን ደርሶ እያየነው ነው። ወሮበላ ወያኔ ሰሜን ወሎን እና ደቡብ ጎንደርን ለመድፈር የበቃበት ሴራ መጋለጡ አይቀርም። የወያኔ ቡችላ የሆነው አቡራ ዘለሉ ኮሎኔል ይህን ጦርነት ለማራዘም የፈለገበት ሴራ ሲገለጥ ከወሮበላ ወያኔ ጋር ለመደራደር ያመቸው ዘንድ መሆኑን ልንገነዘብ የግድ ነው። አንድ ነገር ልጨምር። ኦነግና ወያኔ ተስማሙ የሚለውን ማየት ያለብን ኦዴፓ ማለት ኦነግ፣ ኦፌኮ ማለት ኦነግ ነውና ወያኔ ተስማማው ካረመኔው ኮሎኔል ጋር መሆኑን ልብ ልንል ይገባል። ከሰሞኑ ኦነግ ከወለጋ ወደ ቡሬ ዳሞት በመዝለቅ ጎጃምን ሊወር መዘጋጀቱ እንደ ተራ ወሬ ተቆጥሮ የሚጣጣል ሊሆን አይገባውም። የዘመቻው አቀናባበር የሚነደፈውና የሚመረው ራሱን ብልጽግና በሚለው የዋጊዎች ቡድን በመሆኑ አማራን የገና ዳቦ የማድረግ እኩይ ደባ አንዱ ዘርፍ መሆኑ ነው። ለአማራ ወጣት አርበኞችና የአማራ ጥቃት እንደውስጥ ገረሳት ለሚያንገበግባችሁ ሁሉ ዘረኛው ኮሎኔል አማራን አሁን እየተደረገበት እንዳለው ደባ መውጋትና ማስወጋት ነው። ስለዚህ በጎንደር በወሎ በጎጃም በሸዋ የምትገኙ የተለያዩ ስያሜዎች የተደራጃችሁ ታጣቂዎች በስልትና በሚስጥር በጎበዝ አለቃ እየተደራጃችሁ ትግላችሁን ካገዛዙ ቀንበር ነጻ አድርጉና ፋሽስቱ ወያኔን እየተፋለማችሁ የወያኔ ቡችላ የሆነውን ብልጽግና የተባለውን አሜካላ ለመንቀል መመካከር የግድ ይላል የሚል ሐሳቤን ማስተላለፍ ወዳለሁ ሲሉ ታየቶላ ከጎላ ሚካኤል አዲስ አበባ መልእክታቸውን አጠናቀዋል።
እንደማንኛውም ጊዜ የከበረ ሰላምታዬ ለእናንተ የስርጭቱ አዘጋጆችና ለአድማጮቻችሁ ይድረሳችሁና ቀጣዩን ጽሑፌን ለህዝብ እንድታሰሙልኝ በአክብሮት ተጠይቃለሁ። የሀገራችን ኢትዮጵያ ህልውና ታይቶና ተሰምቶ በማይታወቅበት ሁኔታ እጅግ በጣም ፈተና ውስጥ ገብቷል። ግን ከዚህ ፈታኝ ሁኔታ መውጣት ይቻል ይሆን? በርግጠኝነት ለመናገር መርሱ ይቻላል ነው። ከዚህ ፈታኝ ችግር ውስጥ አገርንና ህዝብን ማዳን የሚቻለው ግን የትግል መንገዳችንን ግልጽና ካደናጋሪዎችም የጠራ ከሆነ ብቻ ነው። ከሁሉም በላይ ደግሞ ጠላትና ወዳጅን ለይተን ወዳጅን አጋር አድርገን ጠላትን ደግሞ ያለማመንታት መታገል መቻል እንዳለብን ሊሰመርበት ይገባል። ምናልባት የሚጠራጠር ካለ በጠላት ጎራ የሚሰለፉት ወያኔ የጫካው ኦነግና በብልጽግና ቡድን ውስጥ ያለው ኦነግ አድርባይ ምሁራንና ተቃዋሚነን የሚሉ ቡድኖች ሲሆኑ በወዳጅ ጎራ የሚሰለፉት ደግሞ ኢሃፓ ለጭቁን ህዝብ የሚታገሉ ታቀኛ ድርጅቶች ሀገር ወዳድ ምሁራንና ሰፊው የኢትዮጵያ ህዝብ ናቸው። ይህን አለማወቅ ወይም ሆን ብሎ አለመቀበል ከጠላት ጎራ ያሰልፋል እንጂ የኢትዮጵያዊነት መገለጫ አይሆንም። የኢትዮጵያ ህዝብ ፍላጎቱ አገር ሰላም እንዲሆንና በማንም ይሁን በምንም ምክንያት ተለኩሰው እየተከታተሉ ያሉትን ጦርነቶች ለማስወገድ ዝግጁ መሆኑን በያጋጣሚ ሲገልጽ ተሰምቷል። ይህን የህዝብ ፍላጎትና ጥያቄ ለማሟላት ሀቀኛ አመራር ሰጪ ክፍል የግድ መኖር አለበት። የኢትዮጵያ ህዝብ መብቱንና ነጻነቱን ለማስከበር ሁነኛ ውሳኔ ላይ የደረሰው ዛሬ ሳይሆን ከ50 አመት በላይ ሲበዘብዘው የነበረውን የፊውዳል ስርዓት በማያዳግም ሁኔታ ድባቅ የመታው ጊዜ ነበር። የንጉሱን ስልጣን አንኮታክቶ ከጣለ በኋላ ህዝባዊ ስልጣኑን እውን ለማድረግ በሂደት እያለ ማፊያ መሰል ቁልልየው የወታደራዊ ደርግ ያለምከውን ሁሉ አሟልቼ በስድስት ወራት ውስጥ ወደ ጦር ካምፕ እገባለሁ በማለት ያለ ህዝቡ ፍላጎት በጉልበቱ ህዝባዊ ስልጣኑን ከእጁ ላይ ነጠቀው። ይህን ግፍ አንድም በለው ደርግ ቤተ መንግስት ከገባበት የመጀመሪያው ቀን ጀምሮ ህዝቡ በከፍተኛ ደረጃ ተቃውሞውን ገልጿል። የህዝቡ ተቃውሞም እየመረረና እጅግ በጣም በርካታ ህይወትን ቢቀጥፍም ሰፊው ህዝብ ሳይበገር የደርግን ውድመት በማፋጠን መሪያቸውን ፋሽስቱ መንግስቱ ኃይለ ማርያም አገሩን እና ህዝቡን ለዘረኛው የወያኔ ቡድን አጋልጦ ፈረጠጠ። ደርግ የወደቀው በህዝብ ትግል እንጂ በወያኔ ወይም በሻቢያ ኃይል አልነበረም። ታዲያ ታሪክ ራሷን ትደግማለች ይመስል ልክ እንደ ደርጉ ወያኔና ሻቢያም የህዝቡን ድል ከእጁ ፈልቀቀው ነጠቁት። ግፍ ሁለትም በለው ደርግን የጣለው የወያኔ ወይም የሻቢያ ጥንካሬ ሳይሆን የህዝብ ትግል ስለመሆኑ የሚጠራጠር ካለ የዚያን ወቅት የህዝቡን ብሶት ወደ ኋላ መለስ ብሎ ማስተዋወሱ ተገቢ ይመስለኛል። በወቅቱ ይካሄዱ የነበሩት ጦርነቶች አላማቸውን የሳቱና ህዝብንና ንብረቱን የፈጁ ነበሩ። ወታደሩም ለምን አላማ እንደሚዋጋ ግልጽ አልሆነለትም ነበር። በመሆኑ እየዋለን እያደር ሰራዊቱ አልዋጋም ብሎ ከነሙሉ መሳሪያው ሱዳን መግባቱን መዘንጋት አያስፈልግም። የሱዳን ግዛት ወደ ሆነው ከሰላ መዋጋቱን ትቶ እጁን ለሱዳን መንግስት የሰጠው ያያነው የኢትዮጵያ ሰራዊት ቁጥር በመቶዎች በሺዎች ወይም በአስር ሺዎች የሚቆጠር ሳይሆን 100 ሺህ ደግሞ አለው 100 ሺህ ነበር ቁጥሩ። ደርግ ህዝባዊ ድጋፍ ኖሮት ቢሆን ኖሮ እንኳን 100 ሺህ ሰራዊት 10 ሺህ የሚሆነው ይዞ የወቅቱን ጸረ ህዝብ ኃይሎች ማለትም ሻቢያንና ወያኔን ጠራርጎ ማጥፋት ይችል ነበር። በአንድ ጥይት እስኪቀረኝ ድረስ ዘፈን ጆሮአችን ላይ ሲያቀራራ የነበረው ፈሪው መንግስቱ ህዝብንና አገርን ለጠላት አጋልጦ እድሜ ልኩን የሚያኖረውን የአገር ብር ሰርቆ ከነቤተሰቡ ጋር አፈተለከ። ያንንም ሆነ ዛሬም ፋሽስቱ መንግስቱን ጀግና ሊያደርጉ የሚፈልጉ አድርባይ ምሁራንና ጥቂት ሰዎች መኖራቸውን ስንሰማ ለካስ ውሸት መጠን የለውም የሚለው አባባል ትክክል መሆኑን ያስገነዝበኛል። ሰኔና ሐምሌ የሚገጣጠሙት ልክ እንደ ብዙ 100 ሚሊዮን የፓወር ቦል ሎተሪ አልፎ አልፎ ነውና የዚህ እጣ አሸናፊ በመሆን ወያኔና ሻቢያ አገርን ከአራት ኪሎ ቤተ መንግስት ተቀምጠው ለመግዛትና ለመመዝበር እድሉን አገኙ። ቢሆንም የተቀማውን መብትና ንጻነት ለማስመለስ ህዝብ ያረፈበት ጊዜ ባለመኖሩ ወያኔ በስልጣን የቆየባቸው 27 አመቶች በረመጥ እሳት ላይ እንዲራመድ አድርጎት በመጨረሻ ከስልጣን አባሮታል። ወያኔ ከስልጣን እንዲባረር አብይ ወይም ብልጽግና የተባለው ኢህአዴግ ቁጥር 2 የተጫወቱት አንዳችም ሚና አልነበረም ከመዋሸት በስተቀር። ይህም ለአብይና ለብልጽግና ቡድን ሰኔና ሐምሌ ገጥሞ የአራት ኪሎን የመንግስት ወንበር አገኙ። ወያኔም ለውርቀቱ የራሱ ድርሻ እንዳለው ይታወቃል። በርግጥ የሰኔና የሐምሌ መግጠምና የራሱ የወያኔ ስህተት ተዳምረው ወያኔ ከወንበሩ ተንሸራቶ ቢወድቅም ዋነኛውን ሚና የተጫወተው ግን ጀግናው የኢትዮጵያ ህዝብ መሆኑን በሚገባ መገለጽ አለበት። ወያኔ ሲወገድ ሰፊው ህዝብ ስልጣኑን በእጁ ሊያስገባ ሲል ብልጽግና ማፊያው አፈጮማል በጮሜው የሆነው አብይ የተባለ ሰው የህዝቡን ስልጣን ቀማ። ግፍ 3 ማለት ይሄ ነው። ወያኔና ብልጽግና ጦርነት ለመማዘዝ ጊዜ አልፈጀባቸው። ሁለቱም የታጠቀ ኃይል አላቸውና የሚጠበቅባቸው የተኩስ ማስጀመሪያ የመጀመሪያውን ጥይት መተኮስ ለሁለቱም አስቸጋሪ አልነበረም። በአንድ ጥይት የተጀመረው ጦርነት አሉ በሚባሉ የዘመኑን መሳሪያዎች በመጠቀም በሁለቱ መካከል የተጀመረ ጦርነት ወራትን አስቆጥሯል። ማቆሚያውም መቼ እንደሚሆን ማንም አያውቅም። እስካሁን ግን የተረፈረፈው የሰው ህይወትና የወደመው የንብረት መጠን ይህ ነው ብሎ በትክክል ለመናገር አዳጋች ሆኗል። የሁለቱ የጦርነቱ ውጤት ደግሞ የጅዋጅዌ አይነት ጨዋታ በመሆን አንዴ ብልጽግና ወያኔን አክራሪውን ሰብሬ ዳግም እንዳይነሳ አድርጌዋለሁ ብሎ ሲያቀራራ ወያኔ አፈርልሶ በመነሳት መቃሌ ላሊበላን ያለ ችግር ተቆጣጠርኩ ሲልም አድምጠናል። ማዳመጥ ብቻ አይደለም እውነትም እንደሆነ ብልጽግና አምኗል። ይህ የጦርነት ጅዋጅዌ ነገር ህዝቡን ክፉኛ አሳዝኗል፣ አስቆጥቷል፣ ግራም አጋብቷል። አንዴ የአብይ ጦር ሲገፋ ቀጥሎ ደግሞ የሸሸው ወያኔ ሲመለስ ማየቱ በውን የጅዋጅዌ ጨዋታ መምሰል ምን ይነሰው። ይህ የጅዋጅዌ ባህሪ የተጎናጸፈው ጦርነት ልዩ ተልእኮ እና አደገኛ ሚስጥር ይኖረውስ እንደሆን ራሳችንን ጠይቀን እናውቃለን። ይህ ጦርነት በማንኛውም ወገን በደል ቢጠናቀቅ ኪሳራ እንጂ ትርፍ አይኖረውም። ብልጽግና ቡድን የራሱን የታጠቀ ኃይል አሽሽቶ ህዝብ በጦርነቱ ላይ ተሳትፎ እንዲኖረው የሚያደርገው ሙከራ የኢትዮጵያን ህዝብ እርስ በርስ እንዲጣላላ የታሰበ ሴራ መሆኑን መረዳት አለብን። የአብይ ፍላጎት ህዝቡን ማኖ ለማስነካት ሲሆን ሴራውም መስመር የያዘለት ስለሚመስል ሰፊው የኢትዮጵያ ህዝብ ሁኔታውን ማክሸፍ ይጠበቅበታል። ሁለቱም ወገኖች ዛሬ ኢትዮጵያን ፈተና ውስጥ ከተዋታል። ያሸነፈው ሲታወቅ የአራት ኪሎ ቤተ መንግስት ወንበሩን አስከብሮ ግን በአገርና በህዝብ ላይ መከራ ሆኖ እስኪጠፋ መቀጠሉ አይቀሬ ነው። ብልጽግና ቡድን ለኢትዮጵያ የማይበጅ መሆኑን እያወቀ ድጋፍ የሚሰጠው አድርባይ ወገን ቁጥር ትንሽ አይደለም። አንዳንዱ ደጋፊያቸው ስልጣን ፈላጊ ሲሆን፣ አንዳንዱ ደግሞ ባለማወቅ የሚጋልብ ነው። ሌሎቹ ደግሞ የዘር ወጥመድ ቸንክሮ የያዛቸው ናቸውና እውነቱ እስኪገባቸው ጊዜ ያጠፉብን ሊያስቆጡን ይችላሉ። ከነዚህ ሁሉ ልብን የሚያቆስሉት ያወቁ ለትረፍራፊ ያደሩት አድርባይ ምሁራን ናቸው። አገርንና ህዝብን ለፍርፋሪ ሲሸጡ ያስተማረን ህዝብ ያዝንብላል ብለው አለማስተባቸው ምሁርነታቸውን ዜሮ ያደርጋዋል። ሰውየውስ ዶክተር ዜሮ ያለው ልቡ ቢያር አይደል? ሳይውቁ የሚጋለቡትን ሳይታክቱ ማስተማር ይገባናልና እነሱን እንደ መሰረታዊ ጠላት መመልከቱ ተገቢም አይመስለኝም። በዘር ወጥመድ የተጠመዱትንና አድርባዮችን ግን ልክ እንደ ዋነኛው ጠላት አደባልቆ መደቆሱ ተገቢ ነው። የፊውዳሉን ስርዓት ከላዩ ላይ በማውረድ በመትኩ ህዝባዊ መንግስትን ሊመሰርት መሬት ላላሹን ሊያስከብር የህዝቡን የዲሞክራሲና ሰብአዊ መብቶችን ላንዴና ለሁሌ ሊተክል ነበር ህዝብ መሰዋዕትነትን የከፈለው። የሃላማው አንዴ በደርግ ሌላ ጊዜ ደግሞ በወያኔ ዘንድሮ ደግሞ በብልጽግና ማለትም ኢህአዲግ ቁጥር 2 ተቀምጧል። ቀደም ሶስተኛ ግፍ ያለው ይሄን ነበርኮ። አሁን ኢትዮጵያን ለመበተን ከሚካሄደው ጦርነት እንዴት ልንወጣ እንችላለን? ምንስ መደረግ አለበት ለሚሉትና ለመሳሰሉት ፈታኝ ጥያቄዎች የማዳግም ትክክለኛ ምላሽ መስጠት አለብን። ጥያቄዎቹን ለመመለስና ወደ መፍትሄዎቹ ለመጓዝ ከሁሉም በላይ በቅድሚያ ማን ነው ጠላት ማን ነውስ ወዳጅ የሚሉትን ላይ ያነሳውትን ነጥቦች በአምሮአችን የሚመላለሱ ጥያቄዎችን መመለስ ተገቢ ይመስለኛል። ለኢትዮጵያ ህዝብ ወዳጆቹ በጥቂት በአገርና በህዝብ ፍቅር ዙሪያ የተደራጁ ደሃፓ የመሳሰሉ የፖለቲካ ድርጅቶች እንዳሉ አውቃለሁ። ባንሳሩ ደግሞ ጣላቶቿ በአገር ውስጥ በብዛት ተንሰራፍተው ቢገኙም ጥርስ ኑሯቸው ሊናከሱ የሚችሉት ወያኔና ኦነግ ብልጽግና በቀዳሚነት የሚመደቡ ጣላቶች ናቸው። ምናልባትም የምሰነዝረው አስተያየት ለአንዳንዶቹ የሚዋጥ ባይሆንም ስለሁለቱ ኦነጎች ልለው የምፈልገው ሀቅ አለ። ኦነግ የሚባለው ከይሲ ቡድን አገሪቷን እያደማ ያለው በሁለት መልክ ተደራጅቶ ነው። አንዱ የኦነግ ክፍል ጫካ ውስጥ ተደብቆ ህዝብ የሚያጠፋውን የሚያነግተው ፋሽስታዊ የሆነው ቡድን ሲሆን ሌላው 4 ኪሎ ቤተ መንግስት ተቀምጦ ባፉ ኢትዮጵያዊነትን እየሰበከ በተግባር ግን ለፋሽስቱ የጫካው ኦነግ ሽፋን የሚሰጠው አደገኛው የአብይ ብልጽግና ነው። የአብይን ኦነግ ስናነሳ እሪ የሚለው ከንቱ ኢትዮጵያዊ ነው ባይ ዋሾ ሁሉ ልብ ገዝቶ የሚሰራበትን ደባ መረዳት አለበት። አገርና ህዝብ የሚበተነው በህዝብ ሳይሆን ላዩ ላይ ቁጥጥ ባሉ ያልበሰሉ መሪዎች ነው። ይህ ሀቅ በያገሪቱ የታየ ነው። በያገራቱ የታየ ነው። ሶማሌን እንድትበጣጠስ ያደረገው የዛይር ባሬ መንግስት ነው። ሱዳንን የከፋፈሉት ያልበሽር መንግስት ነው። ኤርትራን ያስገነጠለው የመለስ ቡድን ነው። ብዙ ምሳሌዎች መጥቀስ ይቻላል ሰሚ ከተገኘ። ብልጽግና ውስጥ ተወሽቀው ለአብያ ጎበደሩት የአማራ ተጠሪነን ባዮቹ ለአማራው ፍጅት ይችላል ማለት በማለታቸው ሐላፊነት መጠየቃቸው የማይቀርላቸው ጠላቶቻችን ናቸው። ለስላሳ ተቋሚነን የሚሉት የነመራራና ብርሃኑ ነጋ መሰል ድርጅቶች ህዝቡ የማዳግም ትምህርት ሊሰጣቸው ይገባል። በዚህ መሃል ብዙ ሰዎችን ግራ ያጋባ ያለው የኦነግና የብልጽግና አንድነትና ልዩነት በሌላ ወገን ደግሞ የወያኔና የብልጽግና አንድነትና ልዩነቱን መረዳቱ ነው። ተንተናውን በቅርጹ ስንመረምረው ልዩነት ያላቸው ያስመስላቸዋል። ቅርጻቸው ስማቸው በመሆኑ የተለያየ ስም ስላነገቡ የተለያዩ እንዲመስሉ አድርጓቸዋል። ኦነግና ብልጽግና በስም ይለያያሉ፣ እንዲሁም ወያኔና ብልጽግና በስም ይለያያሉ። በብልጽግና ውስጥ ያንበሳውን ድርሻ ያዘው ኦነግ ቢሆንም ኦነግ ከመባል ግን ብልጽግና የሚል ሽፋን መያዙ ይበጃዋል። የኦነግ የበላይ ለሆነው አብይም ብልጽግና መሪ የሚያስብል ሽፋን ይሰጣል። ህዝብም የሚታለለው በዚህ በብልጽግና በሚለው ስም ነው። በወያኔና በብልጽግና መካከል የስምና የስልጣን ሽኩቻ ካልሆነ በስተቀር የአንድ ሳንቲም ሁለት ምስሎች ናቸው። ወያኔና ብልጽግና የሚያመሳስላቸው በርካታ ባህሪያት ሲኖሯቸው የሚያዋጋቸው ግን የ4 ኪሎ ቤተ መንግስት ወንበር መሆኑን ሁለቱም ሳያፍሩ በግልጽ ተናግረዋል። ለሁለቱም አገርና ህዝብ ምናቸውም አይደለም ስልጣኗን እስካልያዙ ድረስ። ወያኔ ወደ ወንበሩ ከተመለሰ ኢትዮጵያን ይህች አገር እያለ መጥራቱን ይቀጥላል። ኢትዮጵያ ማለት ስለሚጠላ ብልጽግና በስልጣኑ ጸንቶ ወያኔን ካዳከመ ኢትዮጵያ ሱሴናት እያለ ያዘምባውን ያዘምብልናል። ለሁለቱም ግን ኢትዮጵያ ምናቸው ማደለችም 4 ኪሎ ያለው ወንበር ወያኔና ብልጽግናን ጦራማ ዘው የጦርነቱ ቀጠና ዛሬ ከትግራይ ወጥቶ ወደ አማራው ክልል ዘልቆ ራያ ወልዲያ አሁን ደግሞ ላሊበላ በወያኔዎች ጥቃት እየተፈጸመባቸው ነው። እንዲያውም ከመቀሌ የሸሸው የአብይ ጦር ከላሊበላን በመሸሽ ወያኔዎች ዘው ብለው እንዲገቡ ረርቷል። የሚሸሸው ህዝቡንና መሳሪያ ትቶ ነው። የሚገባው ወያኔ ደግሞ ህዝቡን እየተበቀለ ፈርጣጩን ትቶት የሸሸውን መሳሪያ ያካበተ ይደረጃል ማለት ነው። የበልጽግናው መንግስት ለመቀሌ መልቀቅ የሰጠውን አስቂኝና አሳፋሪ ምክንያት በላሊበላው ላይ ሊደገም አልፈለገም። ግን ላሊበላን የለቀቀው ለታክቲክ ዘዴ ነው ብሎ ህዝብን እያጭበረበረ ይገኛል። ወያኔ ደግሞ የላሊበላውን ታሪካዊ ቁሳቁሶችን በመዝረፍ ተያይዞታል ይባላል። ከወደ አሜሪካ ደግሞ ወያኔ በላሊበላ ቅርስ ላይ ጥንቃቄን እንዲያደርግ ጠይቋል የሚል ዜና እየተሰማ ነው። ሁለት የአሜሪካን አድሏዊ ስህተቶች ነው ያለው። አንደኛ በትግራይ ምድር ላይ ያሉ የአማራ ልዩ ኃይልና የሻቢያ ወታደር ባስቸኳይ እንዲወጣ ማለቱን እናስተውላለን። ዛሬ ግን ላሊበላ የገባውን ወያኔ ባስቸኳይ ውጣ አላለውም። ለላሊበላ ህዝብ አንዳችም ሳይያስብ ስለ ቅርሷ ብቻ የተቆረቆረ ይመስላል። ወደኛው የአሜሪካ መንግስት የኢትዮጵያ ህዝብ ከፍተኛ ጥንቃቄ በማድረግና ወዳጅና ጠላቱን ሊለይ ይገባዋል። ከላይ እንዳየነው ብልጽግና የመንግስትን ወንበር ቢይዝም አመራሩን ግን ከቶም አላወቀበትም። ደግሞም ስልጣኑን የጨበጠው ልክ እንዳባቱ ወያኔ አጭበርብሮ መሆኑን አይተናል። የፖለቲካው አካሄድ ግራ ያጋባቸው አንዳንድ ሰዎች ወያኔን ለማጥፋት ብልጽግናን እንደ ግፍ የሚልቅጀት ውስጥ እንደገቡም ያያየው ነው። አልገባቸውም እንጂ ሁለቱም እኮ ህዝብን ሊበሉ የተዘጋጁ አውሬዎች ናቸው። ሊበላን ከመጣው ጅብ አንበሳ ይሻላል እንደማለት ይቆጠራል። እና ከወያኔ ብልጽግና ይሻላል የለም ከብልጽግና ወያኔ ይሻላል ከሚል አታካችና አዘናጊ ክርክር ውስጥ መግባት አያስፈልግንም። የሚገርመው ደግሞ ለአገር ደጀን የሆነ ሰራዊት ህዝቡን ለጠላት አሳልፎ ከፈረጠጠ ምኑን ያገር ሰላም አስከባሪ ሰራዊት ሊባል ይችላል? ደግሞም ከወያኔ በመሳሪያም ሆነ በኢኮኖሚ ጉልበቱ የበለጸገው ያብይ መንግስት እንዴት ተደርጎ ነው ደካማ ወያኔ ሊያሳድደው የቻለው? ሽሽቱ ለዘዴ ነው ከተባለ ከመቀሌ ከተሸሸ ወር ሆነ እኮ። እና ምን መላ ተገኘ? ከላሊበላ መሸሽስ ምን ምክንያት ሊሰጡን ይሆን? የመቀሌ ሽሽት ሙሉ ትግራይን አሳጥቶናል። ከላሊበላ መሸሽ ደግሞ አማራውን መከራ ላይ ይጥለዋል። በዚህ የሽሽት ፍጥነት ወያኔ አዲስ አበባ መግቢያ ጊዜው ሩቅ አይሆንም። ያኔ ታዲያ እንዳሁኑ አድርባዩ ምሁራን በመገለባበጥ ወያኔን ማወደስ እንደሚጀምር በእርግጠኝነት መናገር ይቻላል። ደግሞም እነዚህን አድርባይ ምሁራን ምን ነው ያኔ እንዲህ አላላችሁም ቢባሉ አላልኩም ወይም ያልኩት ሌላ ነው ብለው መሸወዳቸው የማይቀር ነው። ጦርነቱ መጀመር አልነበረበትም። ቢያንስ ቢያንስ ከጦርነቱ በፊት አገርና ህዝብ ይጎዱ ይሆንስ ብሎ መታሰብም ነበረበት። ወያኔ በምንም መንገድ አማራውን ሊያንበረክክ እንደማይችል ልቡ ያውቀዋል። ብልጽግና ደግሞ የትግራይንና የአማራውን ህዝብ ደም ለማቃባት ያቀደው ሴራ እንደማይሰምርለት ካሁኑ ልብ ቢል መልካም ነው። አንዳንድ የፖለቲካ ጅሎች ደግሞ ወያኔን ለመምታት ብልጽግናን እንደግፍ ማለታቸውን አቁመው የብልጽግናን አካሄድ ቢመረምሩ መልካም ይመስለኛል። ኢትዮጵያ በወያኔም ሆነ በብልጽግና የምትፈታ እንዳልሆነች እና ቆራጥ ልጆች እንዳሏት ማወቅ ከጥፋት ያድናቸዋል የሚል ምክሬን ለግሳለሁ። ህዝቡ የተያዘውን ትግሉን አጠናክሮ የተነጠቀውን ህዝባዊ መንግስት እውን በማድረግ ታላቂቷን ኢትዮጵያ መገንባት አለበት። ኢትዮጵያ በቆራጥ ልጆቿ ታብባለች ሲሉ ደብዳቤያቸውን ያደረሱን አካሄድ አወቀናቸው። እናመሰግናለን።
ጤና ይስጥልኝ እንደምን አመሻችሁ ውድ ፍኖቶችና ዘውትር የዚህ አምድ አድማጮች በሙሉ። ውድ አድማጮች የዛሬ መልእክቴ ወነቢስ ልጅ አባቱን ገዳይ አባባ ይላል በማለት ይጀምራል። ውድ ወገኖቼ ሁላችንም እንደምናውቀው ሁሉ የዛሬዎቹ የኦሮሞ ነጻነት ግንባር ነንባዮች እንዲሁም የኦሮሞ ስም እንደመታወቂያ ተጠቀሙ እንጂ ከ50% በላይ ኦሮሞ ውስጥ ተወልደው ያደጉና ኦሮምኛን ከኦሮሞቹ ባላነሳ አቀላጥፎ የሚናገሩ የትግራይ ዝርያ ደም ያላቸው ወያኔዎች ከመሆናቸው በላይ ሆነ ብለው ወያኔ ካቀነባበረው ሴራዎች አንዱ ክፍልና በኦሮሚያ የወያኔ ወጣቱ ክንፍ ተጠሪዎች ናቸው። በተለይ ኦነግ ሸኔ የተባለው ክንፍ በኦሮሚያ ውስጥ ሆኖ በቅንብሩ መሰረት ለኦሮሞ ተወርቋሪ መስለው በወያኔዎቹ ሳምባ እየተነፈሱ ያ የወያኔ ኦሮሞ የሚጣለውን ኢትዮጵያና ለአገሩ ተቆርቋሪ ሆኖ እንቅፋት ይሆንብናል ብለው የሚገምቱትን ዜጋ ለማጥፋት ሆነ ተብሎ የተቋቋመ የጥፋት ድርጅት ሌላኛውና አደገኛ ቡድን ነው። ይህ አጥፊ ኦሮሚያ ነጻዎች ይባል እንጂ ከወያኔ ጋር ታናሽና ታላቅ መንትያ ተደርገው በምዕራቡ ዓለም ዘንድ ተጠንቶ እንደ አሻንጉሊት አድርገው የመሰረቷቸው የተገንጣዮቹ ቅርንጫፍ ሲሆኑ ይህ ድርጅት ድሮም የኦሮሞን ህዝብ ኢትዮጵያዊነት በህዝብ ፈቃድ ሳይሆን በራሳቸው ፈቃድ ለውጦ የኦሮሞ ነጻነት ግንባር በማለት አንዴ ከሻቢያ ሌላ ጊዜ ከወያኔ ከዛም ሲፈልጉ ከአረብና ከምዕራቡ ዓለም ጭምር እየተደመሩ ኢትዮጵያና ህዝቧን ቆም ስጥሉን እያሳያለ ቡድን ሲሆን መቼም ጊዜ ጊዜ የሰጠው ቅል ድንጋይ ይሰብራል እንዳሉት ሁሉ ዛሬ የፈለገውን ያህል ቢጨፍ የጊዜ ጉዳይ ሆኖ እንጂ ያ ያደፈጠ ህዝብ ኢትዮጵያዊ ኢትዮጵያ ወይም ሞት ያለቀን አሁንስ አበዛችሁ ብሎ ያመረረለት እናንተና አድርገኝ ያ ያፈሳችሁት ንጹሃንደም እንዲሁ ፈሱ አይቀርም በሰፈሩት ቁና መሰፈሩ የግድ ይመስላል መቼስ ጌታዋን የተማመነች በግ ጭራዋን ውጭ ታሳድራለች እንዳሉት ሁሉ እናንተ የአማራ ህዝብ የመግደል መብታችሁ እንዲከበር የረዳችሁ ራሱ ዶክተር አብይ መሆኑን እናንተም አትክዱትም እያጠቃቀሳችሁ ያ የፈረደበት አማራን በየቦታው ፈጃችሁ እዚህ ላይ አብይ ራሱ የውሸት መሪ ባይሆን ኖሮ አማራ አስተጥቁኝ ባለ ጊዜ ሳይጠራጠር ቢያስተጥቅ ኖሮ ዛሬ ሱዳን የአንድ ቀን እንግዳችን ብቻ ሆና ትሄድ ነበር። ወያኔም ይህን ተከዘ አልፎ የዚህ ሁሉ ጥፋት ባለቤት አይሆንም ነበር። ኦነግም ከመቃብር ተነስቶ ሸኔ የተባለውን የወያኔ ተላላኪ ክንፍ በወያኔ አባወራነት ወልዶ ይህን አገር አጥፊ ድርጅት አገር አልሚ በመምሰል ዛሬ ፋ ብለው አይታዩም ነበር። ያሙለይ ኦነግም ሆነ ወያኔ ድሮምን አሁን ለኛ ኢትዮጵያውያን የአንድ ሳንቲም ሁለት ገጽታዎች ናቸው በመሆናቸውም ነው ኦነግ ሸኔ ከታች ወያኔ ከላይ ሱዳን ከጎን ግብጽ ከሩቅ ሆና በገንዘቧ የውስጥ ጠላቶችን የገዛች ስታተራምሰን ምዕራባውያን ደግሞ ባሉበት ሆኖ በሳተላይት በዚህ በኩል ሂዱ በዚህ በኩል ውጡ በዚህ ውረዱ በማለት እያዋጉ በገንዘብም እየረዷቸው ናቸው። እነዚህ ክፎች በማይገባቸው ሁሉ ጥልቅ ይያሉ አግራችንና አንድነታችንን ክፉኛ እየተፈታተኑ ናቸው። አሁንም የዚህ ሁሉ አጥፊ መሪ ጌታ ራሱ ወያኔ ስለሆነ በተለይም አማራ ህዝብ የ91 ስህተት ሳይወጣ ሌላ ስህተት እንዳይደግም ጥንቃቄ ማድረግ ያስፈልጋል። ስለዚህ በሆነ ባልሆነ በመሸበር ለወያኔ የመግቢያ በር ከፋች እንዳትሆኑ አደራ እንላለን። ዘጠነኛ ሞት ቢመጣ መስተናገድ የምንችለው አንድ ሞት ብቻ ነው። ስለዚህ ይህንን በግንዛቤ ያስገብታችሁ በራችሁን ጠርቀም አድርጋችሁ በመዝጋት የጠላት መግቢያና መውጫ ቀዳዳ መጥፈልና እርምጃ መውሰድም መዘንጋት የለባችሁም። እዚህ ላይ ወያኔዎች አንድን ነገር ጠንቅቀው ያውቃሉ። እሱም ጦር ያልፈታውን ወሬ የፈታው ታሪክን ያውቃሉ። እሱ ብቻ አይደለም የኢያሪኮ ታሪክም ያውቃሉ። ይህንስ ስልት በመጠቀም በሬ ወለደን ወሬ በመርጨት ብዙሃን ያወናብኗቸውና በእነሱ ፕሮፓጋንዳ የምትሸበሩ ወገኖች ካላችሁ ተረጋጉ። ወያኔ ቢመጣ ንኩሌ ተሸክሞ አይመጣም። ክፋቢል ያ ጠመንጃ ካልሆነ ያ የለመደውን ውሸት በመንዛት ድንጋይ ዳቦ በማለት አካኪ ዘራፍ በማለት ብዙዎችን ያደናግራል። እንግዲህ እናንተ ውሸትና ጠመንጃ ካላችሁ በጎራዴ ተፋለሙ። ለወያኔ አፈክፋጊ ራስን አገርን አታዋርድ። በርግጥ የውስጥ ሰርጎ ገቦች ሊያሳስሩ ይችላሉ። የነሱ መዳኒት ደግሞ ቀላል ዛው ጦር ሜዳ ፍርድ መስጠት ብቻ ነው። የጠገበ ህፃን ልጅ እሽሩሩ አይመልሰውም ነውና የዛሬ ወያኔዎቹ ጦርነት ተራብን ትግሬ በመሆናችን ተበደልን ተጨቆንን ነው ብለው ሳይሆን የሚጠላትን ኢትዮጵያ በትንትናን ሳናወጣት አመለጠችን ብቻ ነው እንጂ ለሌላ ልማት አይደለም። ሲያምራቸው ይቅር እንጂ ከእንግዲህ ኢትዮጵያ አትበተንም። እነሱም ተመልሰው ስልጣን አይዙም አበደ እነሱም ይንፍራቻ ይዟቸው ይመስላል ከሞተ ሰው በስተቀር በህይወት ያለውን የትግራይን ተወላጅ የሆነውን በሙሉ በግድም ሆነ በውድ ያሰለፉት። ይህ ደግሞ እነሱ ከተሸነፉ ሌላው ኢትዮጵያ ሁሉ ትግራይ ህዝብን እንደወያኔ እንዲመለከትና የተረፉትን የወያኔ ተኩላዎች የትግራይን ህዝብ መሸሸጊያ አድርገው ለመኖር ያደረጉ ስልት ስለሆነ እንግዲህ የትግራይ ተወላጅ ይሆን ሁሉ እነሱ በቀደሙት ቦይ እየሄድክ ሌላውን ኢትዮጵያ ወገን ህዝብ እንዳትጠላ እንደጠላት አትመልከት። ከጠላት ወያኔ ራሱ እንጂ ሌላ በኢትዮጵያ ወገን አይደለም። ከተቻላችሁ ከኢትዮጵያ ጋር ሆናችሁ እነዚህን ተኩላዎች አስወግዱ። ከዚህ ቀደምም ይሁሉ ጥፋት እንዳይፈጠር ብዙ ተመክራችሁ ብዙዎቻችሁ ልትሰሙ አልፈቀዳችሁም ነበር። ምክንያቱም ፕሮፓጋንዳቸው አሳሳች ነውና አይፈረድባችሁም። ወያኔ ያላሳሳተው ኃይል ቢኖር እግዚአብሔር ብቻ ነውና ከእንግዲህ ወዲህ ወያኔ ውሸትና ቱልቱላ ከቱሻነት ባለፈ ኢትዮጵያዊነታችሁን አጥላልቶ ከሌላ ኢትዮጵያ ወገንስ ጋር አቆራርጦ ሊያጠፋ ነውና ንቃ፣ መታለል ይብቃ፣ አብረት ከሌላው ኢትዮጵያ ወገንስ ጋር ወያኔን ውቃ ሲሉ ይህንን መልእክት የላኩልን አቶ ማስንቆ ጉሉማ ከቶሮንቶ ካናዳ ናቸው።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ ሬዲዮ ስርጭት የዘወትር አርብ የደብዳቤዎች አምድ መርሃ ግብር። ዛሬ ባገራችን ራሳቸውን አክቲቪስት ብለው እንደሚጠሩት ራሳቸውን ነብይ ብለው የሚጠሩም እንደ አሸን እየፈሉ ህዝቡን ለጭንቀትና ይይዘው ይጨብጠው እያሳጡት ናቸው። ከሁሉም በላይ የሀገራችን አሳዛኝ እጣፈንታ ሆኖ የቀጠለው የባንዳዎች የአንጃዎችና ባጠቃላይ እንደውሻ ደግመው ጥፋቶቻቸውን የሚልሱ አድርባዮች በፖለቲካ አዋቂነት ስም ራሳቸውን ሰይበው የህዝብ ደም እያፋሰሱ ሀገራችንን ለጥፋት እየዳረጉ ከቅርብ መመለስ ተስኖን እንዳክራለን። ያባ የዛሬ 47 ዓመት ግድም ታሪካዊው ህዝባዊ መፈክርን ግዚያዊ ህዝባዊ መንግስት ይቋቋም ሲያስተጋባ በመክንያት ነበር። ሀገራችንን ከጥፋት ህዝቧን ከመፈናቀልና ከስደት መታደጊያው ወደ ህዝባዊ መንግስት የሚያሸጋግር የመሸጋገሪያ ህዝባዊ መንግስት ማቋቋምና የሀገሪቱን የፖለቲካ የኢኮኖሚ እና ማህበረሰባዊ ችግሮችን በዘላቂነት የሚፈታ ሰነድ ማዘጋጀትና በህዝብ ይሁንታ መደንገግና በተግባር ለመተርጎም በጋራ በጽናት መቆም ማስከበር መሆኑን ኢሃፓ አበክሮ ሳያሰልስ ታግሏል። ታስሯል፣ ሲየል ተቀብሏል፣ ደሙን አፍሷል፣ በአጠቃላይ በቃላት ሊገለጽ የማይችል መስዋዕትነት ተቀብሏል። ዘረኛው ወያኔ የሽግግር መንግስት ብሎ አጋሰሶችን በዙሪያው አሰልፎ አገር አጥፊ የጥላቻ መርዝ የሆነውን በሀገር ሰነድነት ህዝብ ይሁንታ ባፈነገጠ መልኩ ሲደነግግ ግቡ አሁን እየታየ ያለው መስቀልቀል ሁኔታን አስከትሎ የንጹሃንን ደም እያፈሰሰ የህፃናት ዋይታ፣ ያረጋውያን ኡታ፣ የእናቶች እሪታ፣ የለት እለት የሚሰቀጥጡ ድምጾችን እንድንሰማ አድርጎናል። ከፋሽስቱ ደርግ እስከ ፋሽስቶቹ ዘረኞች የሽግግር መንግስት ጥያቄን ሲፈሩ ጎልቶ በተስተጋባ ቁጥር ሲረዱና የስም ማጥፋት ዘመቻ ሲከፍቱና ፖለቲካን ተራ ዘለፋ ሲያደርጉ በታሪክ የተመዘገበ በተጨባጭም እየታየ ነው። ወያኔን ስርዓት በማስያስም ለዘጠኝ ወራት እየተካሄደ ያለው ጦርነት በሺ የሚቆጠሩ ንጹሃንን ህይወት ቀጥፏል፣ በሚሊዮን የሚቆጠሩ አፈናቅሏል፣ በሚሊዮን የሚቆጠሩ ለስጋትና ለጭንቀት ዳርጓል። በሁለቱም በኩል የድምሰሳ ወሬ ቢለፈፍም ጦርነቱ መቀጠሉ የሚያስከትለው መዘዝ ሲታሰብ ያስፈራል። ጦርነቱ የሀገር ክብርን ከማስከበር ይልቅ ለግል ዝናና ከንቱ ውዳሴ የሚደረገው ሩጫ ጦርነቱን ቢወቅጡት እንቦጭ እያደረገው መሆን ሊታሰብ ይገባዋል የሚል አስተያየት አለኝ። ሱንዙ የጦርነት ጥበብ በተሰኘው መጽሐፉ የብልግናው ቡድን ከትግራይ ጓዙን ጠቅሎ የወጣበትን ሊያመላክተን የሚችል ስምምነት የለሽ የሰላም ቃላት የሴራ ምልክቶች ናቸው ያለውን ደርሶ እያየነው ነው። ወሮ በላ ወያኔ ሰሜን ወሎንና ደቡብ ጎንደርን ለመድፈር የበቃበት ሴራ መጋለጡ አይቀርም። የወያኔ ቡችላ የሆነው አጉራ ዘለሉ ኮሎኔል ይህን ጦርነት ለማራዘም የፈለገበት ሴራ ሲገለጥ ከወሮ በላ ወያኔ ጋር ለመደራደር ያመቸው ዘንድ መሆኑን ልንገነዘብ የግድ ነው። አንድ ነገር ልጨምር። ኦነግና ወያኔ ተስማሙ የሚለውን ማየት ያለብን ኦዴፓ ማለት ኦነግ ኦፌኮ ማለት ኦነግ ነውና ወያኔ የተስማማው ከአረመኔው ኮሎኔል ጋር መሆኑን ልብ ልንለው ይገባናል። ከሰሞኑ ኦነግ ከወለጋ ወደ ቡሬዳሞት በመዝለቅ ጎጃምን ሊወር መዘጋጀቱ እንደ ተራወሬ ተቆጥሮ የሚጣጣል ሊሆን አይገባውም። የዘመቻው አቀነባበር የሚነደፈውና የሚመራው ራሱን ብልጽግና በሚለው የዋልጌዎች ቡድን በመሆኑ አማራን የገና ዳቦ የማድረግ እኩይ ደባ አንዱ ዘርፍ መሆኑ ነው። ለአማራ ወጣት አርበኞችና የአማራ ጥቃት እንደ ውስጥ ግርሳት ለሚያንገበግባቸው ሁሉ ዘረኛው ኮሎኔል የሚያደርገው አማራን አሁን እየተደረገበት እንዳለው ደባ መውጋትና ማስወጋት ነው። ስለዚህ በጎንደር በወሎ በጎጃም በሸዋ የምትገኙ በተለያየ ስያሜዎች የተደራጃችሁ ታጣቂዎች በስልትና በሚስጥር በጎበዝ አለቃ እየተደራጃችሁ ትግላችሁን ካገዛዙ ቀንበር ነጻ አድርጉና ፋሽስቱ ወያኔን እየተፋለማችሁ የወያኔ ቡችላ የሆነውን ብልጽግና የተባለውን አሜከላ ለመንቀር መመካከር የግድ ይላል የሚል ሐሳቤን ማስተላለፍ ወዳለው ሲሉ መልእክታቸውን ያደረሱን ታየቶላ ከጎላ ሚካኤል አዲስ አበባ ናቸው።
ይደርስ ለፈኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ራዲዮ የደብጋቢዎች አዘጋጆችና አድማጮች በሙሉ እንደምን ከርማችኋል? ፍኖቶች ቦታውና ጊዜው ካላችሁ እቺን አጭር መልእክቴን እንድታስተላልፉልኝ በትህትና ጠይቃለሁ። ኢትዮጵያ ሀገራችን በአሁኑ ጊዜ በትክክል መስቀለኛ መንገድ ላይ መሆን ብቻ ሳይሆን ቀይ ያበራች ነው። ለዚህም ተባባሪ የሆኑ ካብራኳ የወጡ መናጢ ሆዳሞች እኔ ከሞት ሰርዶ አይቀር ያሉ አህዮች የሙሉባት ጊዜ ሆኖ ለበዓላት ተቀጣሪ የሆኑ የንግዴ ልጅ እንደ አሽን የፈሉባት ሀገር ሆና ነው ያለችው። በመጀመሪያ የኦሮሞ ነጻ አውጪ የሚባል ግንባር ከሞተበት አንስተው እሳት በሚባል ሚዲያ ነፍስ ዘርቶበት በግብጽ ለጋሽነት በሻዕቢያ ተባባሪነት እነሆ ለመጀመሪያ ይዘው በኦነግነት በኦነክሽንነት አማራ ነፍጠኛ ኢትዮጵያዊነት እየገደሉ በመግደል ላይ ያሉ ወደስተም ይህን ኃይል ካጠፋን በቀላሉ ኢትዮጵያ የምትባል ሀገር አጥፍተን የኦሮሚያ ነጻ መንግስት የሶማሊያ ነጻ መንግስት የትግራይ ነጻ መንግስት መስተት ኢትዮጵያ የሚባለውን አገር አጥፍተን በሰላም እንኖራለን ብለው ተማምለው ከሩቅ የኢትዮጵያ ጠላቶች ገንዘብ ሳተላይት የጦር መሳሪያ ተቀብለው ኢትዮጵያን በመውጋት ላይ ናቸው። በጣም በሚገርም ሩጫ አዲስ አበባ ሌሎችን የኢትዮጵያ ክልሎች ላይ የሚሰሩ የቢሮ ሰራተኞች የኦሮሞ ጽንፈኞች ቢሮአቸው ውስጥ የለጠፉት ካርታ አማራ የሚባል ክልል የለም። ወሎና ጎጃም ከኦሮሚያ ካርታ ስትካለል ጎንደር ጠቅላይ ግዛት በትግራይ ትግሪን ውስጥ የቀረች ደግሞ በኤርትራ ውስጥ ናት። ይህን ያሳያችሁ የአማራ ጠቅላይ ግዛት የአማራ ክልል የሚባል በቅሚያ በካርታ አፍተዋታል። ኮሎኔሉ ገና ስልጣን ላይ በነጮቹ ይሁንታ ሲመጣ በጻፈው መጽሐፍቱ ላይ እጠቅሳለሁ ለሰው ልጅ የሚፈልገውን ተናገርህለት አስተኛው እሱም ከእንቅልፉ ሲነቃ አንተ የፈለክበት ደርሰሃል በምንም አያገኝህም ሲል ለዚህ ቅስቀሳ የሚያስፈልግህ ሚዲያዎች መፍጠር ነው ይላል። በዚህ መሰረት የሚያደናግሩለት ሶሻል ሚዲያ ፈጥሯል። በሚገርም ሁኔታ አደናጋሪ ሚዲያዎቹ ከ200 በላይ ናቸው። እነዚህም በፊልም በዜና በቀልድ በአዝናኝ ስነልቦና በሚሰልቡ በእምነት በውሸት ህዝቡን እንቅልፍ በሚያስተኛ በውጭ የኢትዮጵያ ጠላቶች ቅልብሎሽ ኢትዮጵያዊ በሰበር ዜና እንቅልፍ ለማስተኛት እየሞከሩ ነው እየሰሩበትም ነው። ይህ አልሰራ ካላቸው ደግሞ የአማራውን ህዝብ በሽብር በማስተንገድ ኃይሉን ጦሩን እንዲፈታ በማድረግ የአማራውን ክልል ለምሳሌ ወልቃይት ጠገዴ ሁመራ ወሎ ራያ በመሳሰሉት ላይ እኛ እንከላከልልሃለን በማለት በኮሎኔል ጦር ኮማንድ ፖስት በማዘጋጀት ቀስ በቀስ የአማራውን ኃይል አስጨርሶ በውሸት የህዝብ ድምጽ ይህን አካባቢ ወደ ትግራይ ክልል ለማካለል ነው። ወገኖች ይህ ሁሉ የሚዘረዝረው የነሱ ካንተ አላማ ነው የነሱ ከንቱ አላማ ነው እንጂ ይሁንላቸዋል አይሁንላቸውም የሚለው ኢትዮጵያዊ ነኝ የሚለው ወገን በሙሉ በአንድነት ከቆመ እንኳን ሊሳካላቸው ቀርቶ ራሳቸውን ይጠፋሉ። ባንዳና ሆራሞች ቅጥረኞች ከአፍጋኒስታን ባንዳ ቢማሩ ይሻላቸዋል። ምክንያቱም የውጭ ጠላቶች ቋሚ ጥቅም እንጂ ቋሚ ጓደኛ የላቸውም። የከፋለት እንደ ሸንኮራ አገራ መጣው ነው የሚጥሏቸው። ስለዚህ ይህን ሁሉ ተገንዝበው ከኢትዮጵያ ህዝብ ጎን ቢቆሙ ይሻላቸዋል ሲሉ ይህን ደብዳቤ ያደረሱልን አማቾ ደድገባ ከሃሚልተን ኦንቴሪዮ ካናዳ ናቸው።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Anche se caramba Hagani Adi sagata
በሸና ቸ ሞቱ በሸና ቸ በሸና ቸ ሞቱ በሸና ቸ በሸና ቸ ሞቱ ተረት ተረት ከባለ ብረት ሊያጠፋን የባወት በሸና ቸ የዚያ ትውልድን ገንድ እውነቱን የፋቅን ጥቁር በመለቅለቅ ደፋፍረን ብንጓዝ አቁም በመደበቅ ፍትካላ ገኘ እንኳን የሰው ደም የውሻም ደም አይደርቅ በሸናች አው ቀን ቀኑንም ጥሎት መፋረዱ ላይ ቀር አቁሞ ከችሎት ዛሬ ደከመ ቢለማመጥ የጠገበ ወጥ ቢረግ
ጊዜውን ሳል እንጂ ከአቁም አይመለጥ
በሸናቸ ሞቱ
ተረት ተረት ከባለ ምን አይነት ተረት ነው ትውልድን የሚያረክስ ትውልድን የሚያወርድ እንኳንስ በሚወሰን አልተባለም በደል ደም የተነከረን እጅን የሳሙ በሸሞቱ እያሉ መሰረት ምንድን ነው ጥቅሙ? የግማሽ ሚሊዮን ህዝብ የተረገፈው እሁን ኮሎኔልዬ በሁለቱ ፊደላት በቸሸ ምክንያት ነው? ለሁለቱ ፊደላት ለቸሸ ተብሎ ሰው ጎዳና ይጣላል በጥይት ተገሎ? ተረት ተረት ከባለ በረቱ ሊያጠጡን የባቡን ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው ቸናሽን ፊደላት የአባ ሰርቆት ነው? አሊያም ያጣድፍ የነበር የዛን ትውልድ ሞት ከደርግ ግጅ ፈልቅቆ ሜሶን ደብቆት ተረት ተረት ከባለ ብረት ሊያጠጡን የባቡን ለቸናሽ አልሞትንም እምብኝ ብለን እንጂ የፊውዳሉን ስርዓት እምብኝ ብለን እንጂ ለፋሽስት መገዛ እምብኝ ብለን እንጂ ለዘረኛ ማደር እምብኝ ብለን እንጂ ለስልጣን ለወንበር ማፈራረስ አገር ኢትዮጵያን መቸርቸር ለቸናሽ አልሞትንም መስዋዕትነትን ደፍረን የወሰድነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብተን የተበጣጠስነው የተተለተልነው የህዝብ ልጆች አካል ለጅብ የተጣለው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው ከደርግ ጽፈት ቤት ማዕከላዊና ከርቸሌ ያለም በቃኝ የተንጠለጠለው እውን እርሶ እንዳሉት በጀሸ ምክንያት ነው? ጋሰር ከፍቶብን ጨው ተነስንሶብን የተቀጣጠልነው ለሸ ሳይሆን የመሬት ላራሽ ህዝባዊ መንግስት የብሔረሰብ ጥያቄ አንግበን ነው። ክብር ኮረኔሌ ዛሬ የጨበጡት በትረ መንግስቱ የተቀመጡበት ከኛ ትውልድ አካል ጥፍርና ስጋ ቆዳ ደም አለበት። ለጀ ናሸ ብለን አልተንጠለጠልንም ህይወት አልከፈልንም መስዋዕትነትን ደፈን የወሰንነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብተን የተንጠለጠልነው የተሰለጠልነው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እምብኝ ብለን እንጂ የፊውዳልን ስርዓት እምብኝ ብለን እንጂ ለፋሽስት መገዛት እምብኝ ብለን እንጂ ለዘረኛ ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር ለቸናሸ ብለን ህይወት ካልከፈልን ስደት አልገባ ለሸ ሞቱ ያሉት ያን ብርቅዬን ትውልድ የሱ ቀን ሲመጣ ያነሱታል በግድ። እስከዚያ ድረስ ግን ኮሎኔል አብይዬ ጠቅላይ ሚኒስትሩ ይልቅስ የተለመሩትን ሞልቶ እንዳይፈሱ ሰብስበው ይቋጥሩ እኮ የምድረ ጫጉላው ቤት ሳይቃጠል ቀኑ ሰብሰብ ያድርጉና አጥብቆ ይቃኑ። ክደት የበዛበት ክፉ ነው ዘመኑ ይህን ከሃዲ ምሁር ለመቀመጫሙ በክብር ይጋብዙና ለግሞ ይጋልቡት። ዶክተር አብይዬ በኢህአዴግ እየሞት ያንጃው አለቃ እንጂ ያደነጋገሩ እውነተኛው ታሪክ ሁን ለርሶ ጠፍቶት በብቶ ውስጥ ያሉት አው ፕሮፌሰሩ ሜሶን የነበሩ በቸናሸ ነበር የተገዳደን ነው እስኪ ብሎ ይመስክሩ። ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው እሁን ቸናሸን ፊደላት የአባ ሰርቆት ነው? አሊያም ያጣድፍ የነበረው የዚያን ትውልድ ሞት ከደርግ እጅ ነጥቆት ሜሶኑ ደብቆት ለቸናሸ ሞት ተረት ተረት ከባለ ብረት ሊያጠፉን የባቦት እኒያ የደም እጆች ዙሪያ የከበቡት ሶስት አባት ቃይረው መሐላም የሚምሉት አው ያሉ በድምሩ እስቲ በቸናሽ የነበርን ህይወት ያረገፍ ነው ብለው ይመስክሩ። በቸናሽ ሞቱ መስዋዕትነትን ደፍረን የወሰንነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብተን የተበጣጠስነው የተሰለሰልነው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እንብኝ ብለን እንጂ የፊውዳሉን ስራት እንብኝ ብለን እንጂ ለፋሽስት መገዛት እንብኝ ብለን እንጂ ለዘረኛው ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር እኛ ለጀናሽ እኛ ለጀናሽ እኛ ለጀናሽ ህይወት አልገበርንም ቤት ንብረት ጥለን ከቶ አልተሰደድን ለጀናሽ ሞቱ ይበቃል ተረ